Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ በኢትዮጵያ የሚገኙ የተቃዋሚ ፓርቲዎች በሀገሪቱ በአሁኑ ወቅት እየተከሰቱ ያሉ ተቃውሞዎችን አስመልክቶ መግለጫ በመስጠት ላይ ናቸው።
የኢትዮጵያው ፕሬዚደንት ሁሉን የፖለቲካ ፓርቲዎች በወቅታዊ ጉዳዮች ላይ እንዲያወያዩ የመላው ኢትዮጵያ አንድነት ድርጅት መያድ ጠይቋል።
እሳቸው ገለልተኛ ሆነው ገለልተኛ የሆነ አካል አቋቁመው ያ ገለልተኛ የሆነ አካል የራሱን ችግር በራሱ የሚፈታ የሀገሩን ችግር በሀገሩ ልጆች የሚፈታና ገለልተኛ የሆነ አካል ይሄ ችግር እንዲፈታ እንዲያደርጉ መያድ ጽኑ እምነቱ ነው።
የፓርቲው ምክትል ፕሬዚዳንት ሙሉጌታ አበበ ናቸው። በሌላ ዜና የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሰሞኑን ያወጣውን መግለጫ በመንግስት ቁጥጥር ስር የሚገኙ የመገናኛ ብዙሃን አዛብተው አቅርበውብኛል ሲል ሙሉ መልእክቱን ይፋ አድርጓል።
የህዝቡን ጥያቄ የሚያዩበትን መንገድ ቆም ብለው አስበው ለህብረተሰቡ ተገቢ የሆነ ጥያቄ ተገቢ የሆነ ምላሽ መስጠት አለባቸው። ዋነኛው ይዘቱ ይሄ ነው።
በሌላኛው ዘገባችን በዩናይትድ ስቴትስ የመሪነት ስልጠና ያገኙ ወጣቶችን በተከታታይ ስናቀርብ ቆይተናል። የለውጥ ሀሳቦቻቸውን ለእናንተ እናደርሳለን።
የትምህርት ሲስተሙ የስራ ፈጣሪነትን የሚያበረታታ
ተመራቂዎች የስራ እድል ሊፈጠርላቸው ይገባል። እሳቸውም ሲያወሩ የነበሩት የግሉ ኢኮኖሚ መጠናከር አለበት።
የናይጄሪያ ባንኮች በአመት እስከ 100 ቢሊዮን ዶላር ለትንንሽ ቢዝነሶች እንዲያበድሩ መንግስት ያስገድዳቸዋል። ያ ደግሞ እኛ ሀገር ያልተለመደ ነው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በዓለም እጅግ አደገኛ ከሚባሉት ከተማዎች አንዷ በሆነችው በሶማሊያ መዲና መቋዲሾ ውስጥ የመጽሐፍት ፍቅር የፍንዳታ ፍራቻን ማሸነፉ ተገልጿል። መቋዲሾ ውስጥ የተደረገው የመጽሐፍ ትርኢት አዘጋጆች እንደሚሉት በመጀመሪያው የመጽሐፍ ትርኢት ቀን 2000 የሚሆኑ ሰዎች በመቶዎች የሚቆጠሩ መጽሐፍት ለማገላበጥ በቦታው ተገኝተዋል። የመጽሐፍ ትርኢቱ ለአስር ዓመታት ያህል በሀገሪቱ ሲያጋጥሙ በነበሩት ግጭቶችና ውድመት እንዲሁም አልሸባብ ከሚያደርሳቸው ብዙ ሕይወት ያጡ ጥቃቶችን ለመወጣት ሀገሪቱ በምታደርገው ጥረት የተለያዩ ገጽታዎቿን እንደሚያሳይ ተዘግቧል። ምስራቅ ቱርክ ውስጥ ዛሬ ማለዳ ፖሊስ ጣቢያ አጠገብ በፈነዳ ቦምብ ቢያንስ 6 ሰዎች ሲገደሉ ከ120 በላይ የሚሆኑት እንደቆሰሉ ታውቋል። የመጀመሪያው ፍንዳታ በቫን ክፍለ ሀገር የተፈጸመ ሲሆን አንድ ፖሊስና 2 ሲቪሎች ተገድለዋል። 20 ፖሊሶች የሚገኙባቸው በርካታ ሰዎች ደግሞ ቆስለዋል። ከጥቂት ሰዓታት በኋላ ደግሞ አንድ ሌላ ቦምብ ኢሌግዚ በተባለው የፖሊስ ጣቢያ የአትክልት ቦታ ላይ ፈንድቶ 3 ሰዎች መገደላቸው ታውቋል። ቢያንስ 100 የሚሆኑት ደግሞ ቆስለዋል ተብሏል። እስካሁን ባለው ጊዜ ለፍንዳታው ኃላፊነት የወሰደ ቡድን የለም። ባለስልጣኖች ግን ከቅርብ ወራት ወዲህ በምስራቅ ቱርክ ተመሳሳይ ጥቃቶች ሲካሄድ የቆዩት የኩርድ አማጽያን ተግባር ሊሆን ይችላል እያሉ ነው። በተያያዘም እዚሁ ቱርክ ውስጥ የቱርክ ፖሊሶች ዛሬ ማለዳ ወደ 200 የሚጠጉ እስራት ማዘዣዎችን አውጥተዋል። ከ100 በላይ በሚሆኑ ቦታዎች ላይ አሰሳ አካሂደዋል። መንግስት የመፈንቅለ መንግስቱ ሙከራ ያቀነባበሩት በዩናይትድ ስቴትስ የሚገኙት ኢማም ፋታላህ ጉለን ናቸው ይላል። የሚፈለጉትን ሰዎች ታዲያ ከእሳቸው ጋር ግንኙነት አላቸው ተብለው የሚጠረጠሩት ናቸው። ፍተሻውን የሚመሩት የቱርክ የፋይናንስ ፖሊሶች ሲሆኑ በንግድ ተቋማትና ለጉለን ሃይማኖታዊ ንቅናቄ ገንዘብ በሚያዋጡ ደጋፊዎች መካከል ያለውን ግንኙነት ለማጣራት ነው። እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 15 ቀን በተካሄደው የመፈንቅለ መንግስት ሙከራ ቢያንስ 270 ሰዎች ተገድለዋል። መንግስት በፉታላህ ጉለን ተቀነባበረ በሚለው የመፈንቅስት ሙከራ በብዙ ሺዎች የሚቆጠሩ ፖሊሶችና ወታደራዊ ሰራተኞች ተሳትፈውበታል። ከዚያን ጊዜ አንስቶ መንግስት ከመፈንቅለ መንግስቱ ሴራ እጅ አለባቸው ብሎ የሚጠረጥራቸውን ሰዎች ማፈስ ጀምሯል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ የሚገኙ የተቃዋሚ ፓርቲዎች መካከል ሁለቱ በሀገሪቱ በአሁኑ ወቅት እየተከሰቱ ያሉ ተቃውሞዎችን አስመልክቶ ሀሳብ እየሰነዘሩ ነው። የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ ከኢትዮጵያ የተቃዋሚ ፓርቲ ድርጅቶችና ከህዝብ ወኪሎች ጋር በሀገሪቱ ወቅታዊ ሁኔታዎች ዙሪያ የምክክር መድረክ እንዲያዘጋጁ የመላው ኢትዮጵያ አንድነት ድርጅት መኢአድ ጠይቋል። ፕሬዚዳንቱ ከአንድ ወር በፊት የፓርቲውን አመራሮች ማነጋገራቸውን ያስታወሰው መኢአድ በጎ ያለውን ጅምር እንዲቀጥሉበትና መድረኩን እንዲያሰፉ ጠይቋል። የድርጅቱን አመራር አባላት አነጋግሮ እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል።
የመኢአድ ጥሪ መነሻ ይፋ ሳይደረግ የቆየው የፓርቲው አመራሮችና የአገሪቱ ፕሬዝዳንት ውይይት ነው። በአዲስ አበባ ያለውን የቤቶች መፍረስ እንደዚሁም በኦሮሚያና በአማራ ክልሎች ያለውን ወቅታዊ ሁኔታ አስመልክቶ ለአገሪቱ ጠቅላይ ሚኒስትር፣ ለፕሬዝዳንቱ፣ ለተወካዮች ምክር ቤት አፈጉባኤና ለፌዴሬሽን ምክር ቤት አፈጉባኤ ደብዳቤ መጻፉን ፓርቲው አስታውሷል። ደብዳቤውን የተመለከቱት ፕሬዝዳንት ዶክተር ሙላቱ ተሾመ ታዲያ የፓርቲውን አመራሮች ወደ ቤተ መንግስት በመጥራት አነጋግረዋል። በብሔራዊ ቤተ መንግስት ተገኝተው ከፕሬዝዳንቱ ጋር የተወያዩት የመኢአድ ሊቀመንበር ዶክተር በዛብህ ደምሴና ተቀዳሚ ምክትል ሊቀመንበር አሰፋ ሀብተወልድ መሆናቸው ተገልጿል። ውይይቱ በአንድ አጀንዳ ላይ ብቻ ቢያተኩርም በጎ ጅምር እንደነበር የመኢአዱ ሊቀመንበር ዶክተር በዛብህ ደምሴ ይናገራሉ።
የዛሬ አንድ ወር ገደማ ነው ይመስለኛል፣ አቶ እስክንድርም ነበርክ እዚህ። ያንን የላፍቶን በተመለከተ ሰዎቹን እዚህ አምጥተን በብዛት አነጋገሩን። የቤቱ መፍረስ የሚያሳዝን መሆኑ ያሳዝናል። በክረምት ምንም እንኳን ሕጋዊ ባይሆንም ቤቱ በክረምት መፍረስ አልነበረበትም። ከአሁን በኋላ አይፈርስም። እንደዛ አይነት የነገሩን። ሌላው እኛ ቅድም እንደተናገርኩት እኛ ብቻ አይደለንም የኢትዮጵያን ፖለቲካ ልንፈታ የምንችለው። ጉዳዩ የሚመለከታቸው በሙሉ ከመንግስት ጋር መወያየት አለባቸው። ይሄ ጥሩ ጅማሮ ነው። ሌላውንም እንደዚሁ አንድ ላይ አሰባስቦ ማነጋገር ያስፈልጋል ብለን አስረድተናል እና ሌላም አስፈላጊ የሆነውን በሙሉ እኔም አቶ አሰፋም ነግረናቸዋል።
የመጀመሪያ የሆነው የፕሬዝዳንት ዶክተር ሙላቱ ተሾመና የተቃዋሚው መኢአድ አመራሮች ውይይት ለቀጣይ ግንኙነት መንገድ የጠረገ ይመስል እንደነበር ያብራሩት ደግሞ ተቀዳሚ ምክትል ሊቀመንበሩ አቶ አሰፋ ሀብተወልድ ናቸው።
ሄደን ንግግር ባደረግንበት ጊዜ መጀመሪያ የተናገሩት ዶክተር ሙላቱ ናቸው። በእውነቱ ጥሩ ንግግር ነው ያደረጉት። ዶክተር በዛብህ ቀጥሎ ተናገሩ። መግባባት የተሞላበት ነበረ ንግግራችን። በተጨማሪ ዶክተር ሙላቱ ምንድን ነው ያሉት? እያንዳንዳችን ለሀገራችን በቅንነት ማሰብ አለብን። እኔ ርዕሰ ብሔር ስለሆንኩ ከማናቸውም የፖለቲካ አካባቢ ነፃ ነኝ። በሀገር ጉዳይ እንመካከራለን። ርዕሰ ብሔር ወገንተኛ አይደለም። ለሁሉም ፖለቲካ ፓርቲ እኩል ነኝ። ጠርቼ ሁሉንም አማክራለሁ። ስለዚህ እያንዳንዳችሁ ለአገራችሁ ሰፋ ባለ ሁኔታ አስቡ፣ ጠርቼ የማማከሩን ነገር እገፋበታለሁ ብለው ነው የተለያየ ነው። ነገር ግን እስከዛሬ ተጠርተን ያደረግነው ምንም አይነት ንግግር የለም።
የዚህ አይነቱ ጅምር መቀጠልና ከፍ ወዳለ መድረክ ማደግ አስፈላጊ መሆኑን የመኢአድ አመራሮች ተናግረዋል። አሁን ባለው ሁኔታም ፕሬዝዳንቱ ገለልተኛ መሆናቸውን ሊያስመሰክሩ ሁሉንም ወገኖች ያሳተፈ የውይይት መድረክም ሊያዘጋጁ እንደሚገባ አስረድተዋል። የመኢአድ ምክትል ፕሬዝዳንት ሙልጌታ አበበ ይህንኑ ነው ያብራሩት።
መንግስትንም ሌሎቹንም ፓርቲዎች እንዲሁም ይመለከታል የሚሉትን ሰዎች ሁሉ ገለልተኛ ሆነው ገለልተኛ አካል እንዲቋቋም እንዲያደርጉ እንጠብቃለን። ገለልተኛ አካል ሆነው ገለልተኛ አካል ተቋቁሞ ህዝቡ ይወክለኛል፣ ጥያቄ ሊመልስልኝ ይችላል፣ ሊያቀርብልኝ ይችላል፣ ሊያስረዳልኝ ይችላል የሚለውን ከላይ ከትልቁ ቦታ ጀምሮ እስከ ታች እስከ ቀበሌ ድረስ ያለው ህዝብ የሚወክለው ገለልተኛ የሆነ አካል ተቋቁሞ ብሔራዊ የሆነ እርቅ ሊመሰርት የሚችል አካል በትክክል ህጉ እንደሚለውና እንደ ቦታው እንደ ፕሬዝደንቱ ቦታ እንደሳቸው ቦታ እንደ ቦታቸው ሆነው ገለልተኛ ናቸው ነው የሚለው ቦታው እሳቸውም ገለልተኛ ሆነው ገለልተኛ የሆነ አካል አቋቁመው ያ ገለልተኛ የሆነ አካል የራሱን ችግር በራሱ የሚፈታ የሀገሩን ችግር በሀገሩ ልጆች የሚፈታና ገለልተኛ የሆነ አካል ይሄ ችግር እንዲፈታ እንዲያደርጉ መያዝ ጽኑ እምነቱ ነው።
በመላው ኢትዮጵያ አንድነት ድርጅት መኢአድ የተንጸባረቁትን ሐሳቦች በተመለከተ ከፕሬዝዳንቱ ቢሮ ምላሽ ለማግኘት እየሞከርኩ ነው እንደተሳካ ይቀርባለሁ። መኢአድ እንደዚህ አይነቱን ጥሪ ያቀረበው ወቅታዊው ሁኔታ እንዳሳሰባቸው የገለጹ የተለያዩ ተቃዋሚ ፓርቲዎች መግለጫ እየሰጡ ባሉበት ወቅት ነው። ወቅታዊው የኢትዮጵያ ሁኔታና የፕሬዝዳንቱ ሚና ለበለጠ ውይይት የሚጋብዝ የምሁራንን አስተያየትም የሚጠይቅ ነው። በሌላ ዘገባ ልመለስበት ተሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያን ዲሞክራሲያዊ ፓርቲ ኤዴፓ ሰሞኑን ያወጣውን መግለጫ የመንግስትና የመገናኛ ብዙሃን አዛብተው አቅርበውብኛል ሲል ሙሉ መልእክቱን ይፋ አድርጓል። ሀገር አቀፍ የፖለቲካ ድርጅቶች የጋራ ምክር ቤትም የማቋቋሚያ አዋጁንና የመተዳደሪያ ደንቡን የሚጥስ መግለጫ እንዳወጣ ጠቅሶ እርምጃ እንደሚወስድም አስጠንቅቋል። መለስካቸው አማሃ ዝርዝሩን ይዟል።
ፓርቲው ዛሬ በጽሑፍ ባሰራጨው መግለጫ እንዳለው ነሐሴ 6 ቀን 2008 ዓ.ም.እና ከዚያም በፊት የሰጣቸውን ጋዜጣዊ መግለጫዎች የተለያዩ የመንግስት ሚዲያዎች በተዛባ መንገድ ከማቅረብ አልተቆጠቡም። የጽሑፍ መግለጫው አክሎም በመንግስት ቁጥጥር ስር ናቸው ያላቸውን የመገናኛ ብዙሃን ተቋማት ማለትም የኢትዮጵያ ዜና አገልግሎት፣ ፋና፣ አዲስ ዘመን ጋዜጣና የአማራ ብሔራዊ ክልል ቴሌቪዥን የፓርቲውን መግለጫ ይዘት አዛብተው እንዳቀረቡ ይከሳል። በወቅቱ የፓርቲውን መግለጫ ይዘት በማስታወስም ተቋማቱ የዘገቡበትን አቅጣጫ ለቪኦኤ የገለጹት የፓርቲው የድርጅት ጉዳይ ኃላፊ አቶ ኤርሚያስ ባልከው የዛሬውን መግለጫ ዓላማ አስረድተዋል።
የህብረተሰቡን ጥያቄ ቆሞ ማዳመጥ እንዳለበትና የመንግስት ባለስልጣንም የህዝቡን ጥያቄ የሚያዩበትን መንገድ ቆም ብለው አስበው ለህብረተሰቡ ተገቢ የሆነ ጥያቄ ተገቢ የሆነ ምላሽ መስጠት አለባቸው። ዋነኛው ይዘቱ ይሄ ነው። ግን በተለየ መልኩ ህብረተሰቡ እያነሳው ያለው ጥያቄ የሚወገዝ አይነት ቅርጽ እንዳለው አድርገው በተለያዩ ሚዲያዎች ላይ እየተገለጸ የነበረበት ሁኔታ አለ። ይሄ ተገቢ አይደለም። የመግለጫው ሙሉ ይዘትም የማያንጸባርቅ መሆኑ ህብረተሰቡ የኢትዮጵያ ህዝብ እንዲረዳው ያስፈልጋል ከሚል እምነታችን ነው ይሄ መግለጫ እንደገና እንዲወጣ ምክንያት የሆነው።
የኢዴፓ የጽሑፍ መግለጫ ነሐሴ 10 ቀን አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ያወጣው መግለጫም ህግን የጣሰ ነው ይላል። የምክር ቤቱን ማቋቋሚያ አዋጅና መተዳደሪያ ደንቡን አንቀጾች በመጥቀስም በምክር ቤቱ የሚደረስበት ማንኛውም ውሳኔ በጋራ ስምምነት ብቻ መሆኑን እየታወቀ ኢዴፓ ያልተስማማበት ውሳኔ የምክር ቤቱ ውሳኔ ሆኖ በመገናኛ ብዙሃን መገለጹን በጽኑ ተቃውሟል። የኢዴፓን አቋምና የሌሎችን የምክር ቤት አባላት አቋምም ምን እንደነበረ አቶ ኤርሚያስ ያስታውሳሉ።
ኢዴፓ በጋራ ምክር ቤቱ ስብሰባ ላይ ያቀረበው ሀሳብ ግልጽ ነው። መንግስት ህዝቡ ለሚያቀርበው ጥያቄ ተገቢና አፋጣኝ ምላሽ መስጠት አለበት። ህብረተሰቡ ይህንን ሰላማዊ በሆነ መንገድ ጥያቄዎችን የማቅረብ መብት አለው፣ ህገ መንግስታዊ መብት አለው። ህዝቡ ሰላማዊ በሆነ መንገድ ተቃውሞውን፣ ጥያቄውን ማቅረብ ይችላል። መንግስት ህዝቡ ለሚያቀርበው ጥያቄ አፋጣኝ የሆነ ምላሽ መስጠት አለበት።
ኢዴፓ በዚህ የጽሑፍ መግለጫው የጋራ ምክር ቤቱ ህግን የሚጥስ ተግባሩን በሶስት ወር ጊዜ ውስጥ የማያስተካክል ከሆነ ኢዴፓ ከጋራ ምክር ቤቱ ሊለቅ እንደሚችልም ከወዲሁ ያሳውቃል ሲል አስጠንቅቋል። አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት የተሰኘው አካል ገዢውን ፓርቲ ኢህአዴግን ጨምሮ የኢትዮጵያን የምርጫ ስነ ምግባር ደንብን የፈረሙ ተቃዋሚ ፓርቲዎች አባል የሆኑበት ስብስብ ነው። መድረክና ሰማያዊ ፓርቲ፣ ቀደም ሲል ደግሞ አንድነት ለዴሞክራሲና ለፍትህ ፓርቲ የሥነ ምግባር ደንቡን ስላልፈረሙ አባላት እንዳልሆኑ የሚታወስ ነው። የመላ ኢትዮጵያ አንድነት ድርጅት መያድም ረዘም ካለ ጊዜ ወዲህ የምክር ቤቱ አባል እንዳልሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Oh yeah, 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 oh yeah Ani damo lehino kusimado and gomen samado and gomen yani mahenok lihed no german machine donaito
and bir tashallemashal zare buheno benegarachu lait veya maharik lai ski buhet zitawochachun akaflun beqatta yimtikatatalun gitmochum kalluachu ski lenyam larasachum lekwadenyochachum asemu wedenanta namatalun aw
bezi agatami lemedlaw yekristina amnet takatayoch enkwan lebaalu adarasachu
lebaal besalama adarasachu
nilalen mulmulun tagabezulen ngidi wede programochachin sinmelles kemandela washington yottatoch merinet mer ሀገር ተሳታፊ ኢትዮጵያውያን ጋር ያደረግነው ውይይት ይቀጥላል። በ36 የዩናይትድ ስቴትስ የትምህርት ተቋማቶች የመሪነት ችሎታቸውን ሲያዳብሩ የቆዩት ወጣቶች በመርሃ ግብራቸው መጨረሻ ከዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ጋር ተገናኝተው ተወያይተው የሚበዙት ወደ ሀገራቸው ተመልሰዋል። ከሄኖክ ጋር ያደረጉትን ቆይታ እናሰማችሁ።
አብርሃም እንድሪያስ ባላለው አብርሃም እንድሪያስ የሚል ፌስቡክ ላይ ፈልጋችሁ አድ ብታረጉኝ በቢዝነስ እና ኢንተርፕረነርሺፕ እንዲሁም አግሪፕረነርሺፕ ግብርናንና ኢንተርፕረነርሺፕን አንድ ላይ ባጣመረ መልክ ዲስከስ ለማድረግ በጣም ደስተኛ ነኝ ይያልኩ አከብላለሁ።
እግዚአብሔር ያክብርልኝ። መጥቻ አረጣ ሌላ እኔ ግሩም አሰፋ ባላለሁ ልታገኙን ከፈልጋችሁ ፌስቡክ ላይ ግሩም አሰፋ GROM አሰፋ ነው። በዛ መልኩ ልንገናኝ እንችላለን። ከፊልምና ከስቶሪ ቴሊንግ ጋር የተገናኘ ማንኛውንም አይነት ስራ መስራት የሚፈልግ ሰው ካለ አብራችሁ ልሰራ ሙሉ ፈቃደኛ ነኝ። ማዘርን ሰላም ብሉልኝ።
በነገራችሁ ላይ ሰፈሬ ልጅ ነኝ፣ ሽሮ ሜዳ። እናቱ ነኝ ኤሌመንታሪ ትምህርት ቤት የተማርኩበት ያስተምሩ ነበር።
ክላስ እንደማይገባ ይጠርጥራል።
እሺ፣ አመሰግናለሁ። እኔ ምህረት አምሳሉ እባላለሁ። ፌስቡክ ፔጄ ምህረት አምሳሉ MEHRET አምሳሉ። ትዊተር ላይም አለሁኝ፣ አክቲቭ ነኝ፣ ምህረት አምሳሉ። ማንኛውንም የእናቶችና የህፃናት ጤናን በሚመለከት እንዲሁም ደግሞ የሴቶች ትምህርት ላይ ማንኛውንም ምክር ለሚፈልጉ አለሁኝ። አመሰግናለሁ።
ሞላሌ በላይ ይባላለሁ። በኮንዶ ዩኒቨርሲቲ ነው የምሰራው። ፌስቡክ ላይ ሞላሌ በላይ ብላችሁ ታገኙኛላችሁ። በተለያየ ማስተማር የምርምርና የማህበረሰብ አገልግሎት ስራ ያላችሁ ኮንታክት ብታደርጉኝ መልሳለሁ። አመሰግናለሁ።
እንግዲህ ፕሬዚዳንት ኦባማ ስለ መሪነት ሲናገሩ ስለ ራሳቸውም ልምድ ሲገልጹ ነበር። በንግድም በፖለቲካም ማንኛውም ነጋዴ ሀብታም ሊሆን ብሎ አይደለም የሚነሳው፣ ለውጥ ላምጣ ብሎ የተነሱ የስቲቭ ጆብስን ሁኔታ አንስተዋል። የምትሰራውም ስራ እሱን ነው። ለውጥ ለማምጣት ለገበሬዎች የማያገኙአቸውን አገልግሎቶች ማቅረብ ነው። ፈተናዎች እንዳሉብህ ከዚህ በፊት ተነጋግረናል። እስኪ ፈተናዎች እንዴት እንደምትወጣቸው እንነጋገር። አገልግሎቱን ማድረስ አንድ ጉዳይ ነው፣ ግን ከዛም አልፎ የገንዘብ ጉዳይ አለ፣ ያቅም ጉዳይ። እሱን በኢትዮጵያ ያለው ሁኔታ ስለዚህ
ፋይናንሱን በተመለከተ ስታርታፕ ሲኮን የምትጀምረው ትንሽ ገንዘብ ይዘህ ነው። ስለዚህ ቨርቲካሊ ወደ ላይ በመታድግበት ወቅት በቂ ገንዘብ ስለማይኖር የምታስበው ነገር ለማስፈጸም ከሰዎች ገንዘብ ትበደራለህ፣ ከድርጅቶች ገንዘብ ትበደራለህ፣ ከባንክ ገንዘብ ትበደራለህ። እነዚህ ገንዘቦች ደግሞ የሚመለሱ ናቸው። ቢዝነስ በአሰምፕሽን ነው ብዙ ጊዜ የሚሰራው። ጥናት ላይም ቢሆን ገበያ ትክክል ይሆናል፣ ደንበኛ ይከፍለኛል፣ ዝናብ በትክክል ይዘንባል፣ ገበሬው ምርት ይኖረዋል ብለህ አሲዩም አድርገህ ስለዚህ እኔም ገንዘቤን አገኛለሁ ብለህ ነው የምትሄደው። ከዚህ ፋክተሮች ውስጥ አንደኛው በማይሆንበት ወቅት ገንዘብህን አታገኝም፣ ኮሚትመንትን መወጣት አትችልም። ስለዚህ አልተሳካልኝም ብሎ የማሰብ ወይም ቢዝነሱን እስከመተው ማሰብ አይነት ደረጃ ትደርሳለህ። በዛ ጊዜ ወቅት ግን መጀመሪያ የተነሳህበትን ማሰብ ነው፣ ወደፊት ደርስበታለሁ ብለህ የምታስበውን በደንብ ማሰብ ነው። አጠገብ ያሉ ሰዎች ምናልባት ለምን ትጨነቃለህ፣ ለምን አትተውም፣ ከዚህ የተሻለ ቦታ አለ ብለው ሊያሳዩ ይችላሉ። ግን እዛ ቦታ ላይ በጣም ጽናት ይፈልጋል፣ ጸንቶ ማለፍን ይፈልጋል። ሌላው ሶሻል ቻሌንጆች አሉ። እኔ እንዳልኩ በጣም የናፈኳቸው ሚስቴና ሁለት ልጆች አሉ። ስለዚህ እዚህ አሜሪካ አንድ የተማርነው ነገር ወይም እንደ ልምድ ያየነው ነገር ምንድን ነው? ለቤተሰቦቻቸው ትልቅ ትልቅ ግምትና ትልቅ ዋጋ ይከፍላሉ። ስታርታፕ ስትሆን ኢትዮጵያ ውስጥ ምናልባት ወደ ገጠር ብዙ መጓዝ ይኖርብሃል። ከአስር ቀን በላይ ልትቆይ ትችላለህ። ለቤተሰብ በቂ ጊዜ አትሰጥም። እህት ወልዳ ላትጠይቅ ትችላለህ። ጓደኛ ቤተሰብ ሞቶበት ላትጠይቅ ትችላለህ። እነዚህ ቻሌንጆች አይ ቲንክ እኔን ብቻ ፎከስ ያደረጉ ሳይሆን ሁሉም ቦታ የሚያጋጥሙ ናቸው።
አሁን ስለ ችግሮቹ ስንነጋገር ችግሮች መፈጠራቸው መኖራቸው፣ ፈተናዎች መኖራቸው አንድ ጉዳይ ነው። አሁን ቅድም ስለ ገንዘብ ስንነጋገር ፕሬዚዳንት ባራክ ኦባማ ከተናገሩት እንደው በኔ እይታ በጣም ትልቅ ነገር የመሰለኝ ስራ ፈጣሪዎችን የሚያበረታታ የገበያ ቦታ እንፍጠር ብለው የተናገሩታል። የገበያ ቦታ በመንል ጊዜ የገንዘብ ስርዓቱ በአግባቡ የተዋቀረ መሆን አለበት። ስለዚህ ገንዘብ የማይገኝ ከሆነ ገንዘብ የሚገኝባቸው ባህላዊና ባህላዊ ያልሆኑ መንገዶችም አሉ። እነሱ እንዴት ነው የሚሆነው? ሜትሮሎጂ ዝናብ ይዘንባል አይዘንብም? እሱ ደግሞ የንግድ ሪስክ ከሱ ጋር የተያዙ ሁኔታዎች አሉ። እሱን ተመልክቶ ደግሞ ኢንሹራንስ መግዛት ይቻላል። እነዚህ የገበያ ስርዓቶች ናቸው። እሱን በማመቻቸት ሂደት በመፍጠር አሰራር በመፍጠር ረገድ በእያንዳንዳችሁ በምትሰሩት ስራ ተገቢ የሆነ ጥያቄ የሚያስነሳ ይመስለኛል እና እስቲ ስለ እሱ እንነጋገር።
ተመራቂዎች የስራ እድል ሊፈጠርላቸው ይገባል። እሳቸውም ሲያወሩ የነበሩት የግሉ ኢኮኖሚ መጠናከር አለበት፣ የመንግስት ብቻ አይደለም እና የግሉ ሴክተር ከተጠናከረ የተማሩት የተለያየ ስራ የሚያገኙ ከሆነ ሁሉም ተባብሮ የሚሰራ ከሆነ ለውጥ እንደሚመጣ ነው የተናገሩት። እና ይህን ነገር ደግሞ አይ ቲንክ ሁሉ የሁላችንም ኃላፊነት እንደሆነ ተሰምቶኛል።
አንድ ነገር ለመጨመር ነው። ሌላው የትምህርት ሲስተሙ የስራ ፈጣሪነትን የሚያበረታታ ተማሪዎች ተምረው ስራ ለማግኘት ወይም ደግሞ የሚያገኙት ስራ የተማሩትን አይነት ትምህርት አፕላይ እንዲያደርጉ የማያስችላቸው ከሆነ በጣም ተስፋ መቁረጥን እና የወጣቱን የሞራል መውደቅን ያስከትላል። እና የትምህርት ሲስተሙ ራሱ የስራ ፈጣሪነትን የሚያበረታታ መሆን አለበትም ብለዋል።
ሌላ አንድ ግን ያው መጨማመራረት ስራ ልጨምርበት ና ከናይጄሪያ የመጡ ፌሎች ሲነግሩኝ የነበረው ነገር አንድ እኛ ሀገር የሌለ በጣም ስላሳሰበኝ እዚህ ጋር ልናገር ና የናይጄሪያ ባንኮች በአመት እስከ 100 ቢሊዮን ዶላር ለትንንሽ ቢዝነሶች እንዲያበድሩ መንግስት ያስገድዳቸዋል። ያ ደግሞ እኛ ሀገር ያልተለመደ ነው። ስራ መፍጠር የሚያስፈልግ ከሆነ ግዴታ ትንሽ ስራዎችን ፋይናንስ ማድረግ ያስፈልጋል። ያ ደግሞ መንግስት ግዴታ መንግስት እንኳ ባይሳተፍበት አሁን የግል ባንኮች በጣም የተስፋፉ ነው፣ እነሱን በተወሰነ ፐርሰንት እንዲሳተፉ ሊያደርጋቸው ይገባል እላለሁ።
በነገራቸው ላይ የዛሬ 2 አመት ከመጡ የያሊ መርሃ ግብር ተከታታዮች ሚካኤል የሚባል ታውቁት ከሆነ የመካከለኛ ገቢ ላላቸው የንግድ ተቋማት ጥቃቅንና አነስተኛ በመንግስትም ሆነ መንግስታዊ ባልሆኑ ድርጅቶችም የሚሰጡ የብድር ሁኔታዎች አሉ። እሱ እንዲያውም ከዚህ ፕሮጀክቱ አሸንፎ ነው ወደ ኢትዮጵያ የተመለሰው እና ብዙ ስራዎች ይሰራል። ገንዘብ ካለ በሰማይ መንገድ አለ ነው። ሀሳቦች ደግሞ አንዳንድ ጊዜ በሰማይ ላይ የተንጠለጠሉ ሊሆኑ ይችላሉ። እነዚህን ሀሳቦች ለማስኬድ ገንዘብ ከኪስ አይደለም የገንዘብ ስርዓት ነው እየተነጋገርን ያለ ነው እና የምትሉት ነገር በጣም ትክክል የሆነ ነገር ነው።
ስለዚህ ስለ ቢዝነስ እና ኢንተርፕርነርሺፕ ስራ ፈጠራ ስናወራ ትልልቅ ፈጠራዎች ከሌላ ቦታ ከሩቅ ቦታ አይደለም የሚመጡት። እንደ ኢትዮጵያ በተለይ ብዙ ህዝብ ባለበት ሀገር በዙሪያችን ያለውን ችግሮች እና እኛ ያለንን አቅም አይተን ማርኬት የምንፈልግ ከሆነ በጣም ብዙ የሚሰሩ ስራዎች አሉ። የመጀመሪያው ችግር ገንዘብ ነው ስንል ነበረ። ገንዘብን ደግሞ የማግኛ መንገዶች ከዚህ በፊትም እንደሚታወቀው 80% የሚሆነው የዓለም ስታርታፕ ቢዝነሶች የሚጀመረው ከጓደኛና ከቤተሰብ በሚገኝ ገንዘብ ነው። ስለዚህ ቤተሰብና ጓደኛ አካባቢ ያለውን ሪሶርስ ሪስክን በቀነሰ መልክ አሰባስቦ ወደ ስራ መግባት ነው። ወለድም የለውም። ስለዚህ ወደ ስራ መግባት ነው። ቢዝነሶች በአጭር ጊዜ ላይሳኩ ይችላሉ። የስኬት መንገዳቸው 1 አመት ሊሆን ይችላል፣ 2 አመት፣ 10 አመት ሊሆን ይችላል። እነዛ ግን ኤክስፒሪየንስ
ሊኖር ይችላል።
በጣም ጥሩ ነው እና አንድ ጥሩ ሞቶ አለች ብዙ ስታርታፖች የሚጠቀሙባት፣ ትራይ ን ፌል በዶን ፌል ቱ ትራይ ይባላል። ስለዚህ እየሞከሩ መውደቅ በራሱ መውደቅ የሚባል ነገር የለም። አክቹዋሊ ትምህርት ነው ያለው። ኤግዛክትሊ። ስለዚህ ይሄን ለመጨመር ነው።
አመሰግናችኋለን። አትቪዮ አማሪክ ሄኖክ ሰማጀር
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
አት ቪኦኤ አማሪክ ላይ አስተያየቶቻችሁ እየደረሱን ነው። ሳሙኤል ፍስሐ መልካም ቡሄ በሉልን ብሏል። መስታወት ጆሲማን ደግሞ ግጥም ልኮልናል። እዚህ ማዶ ሆ አንድ ጀሪካ፣ እዛ ማዶ ሆ አንድ ጀሪካ፣ የኔማ ሄኖክ ሆ ዜና የሚያነበው ሆ ሆ ከአሜሪካ ብሏል። በርቀት ነው የምትተኩሰው እያለኝ ነው። እናመሰግናለን። መስቲ ድምፅሽ አንደኛ ነው ብላሻለች ደግሞ ሮዝ ብርሃኑ።
ወደ ተከታዩ ዘገባ እናልፋለን። አሜሪካውያን በአማካኝ አብዝተው ስጋ ይመገባሉ። እንደ ዶሮና ተርኪ ላሉ ነጭ ስጋዎች በይበልጥ እንዲያውም ቀይ የከብት ስጋ ላይ ያተኩራሉ። እንደሚታወቀው ደግሞ ስጋ በፕሮቲን የተሞላ ነው። ረጅምና ጤናማ ህይወት ለመምራት የስጋ አመጋገብ መቀነስ፣ አትክልቶችን አብዝቶ መመገብ ለሰውነት የሚያስፈልገውን በቂ ፕሮቲን ለማግኘት ይቻላል የሚል ጥናት ላይ ተመርኩዛ ካሮል ፒርሰን ያጠናቀረችውን ዘገባ መስታወት አድርገው ይዛለች።
ሃምበርገር ለአሜሪካውያን ከነጻነት ቀናቸው ቀጥሎ የሚወደድና የመጀመሪያ ምርጫ ነው። አሜሪካኖች በርገርን እንደ ነፍሳቸው ነው የሚወዱት። አዲስ የተገኘው የጤና ምርምር ውጤት ግን አሜሪካኖችን ብቻ ሳይሆን ስጋ ወዳዶቹን ሁሉ ለስጋ ያላቸውን ፍቅር ቀንሱ እያለ ነው። የጤና ባለሙያዎቹ 130 ሺህ ፈቃደኛ ተሳታፊዎችን መሰረት በማድረግ ነው ምርምራቸውን የጀመሩት። ለጥናቱ የተሳተፉ ሰዎችን የየለት የሰውነት እንቅስቃሴ፣ የምግብ አበላል፣ የኑሮና የጤና ሁኔታ መረጃን በመሰብሰብ ነው ውጤቱ ላይ የደረሱት።
Individuals that consume the highest amounts of animal-based proteins had a somewhat higher risk of mortality, in particular cardiovascular mortality.
ስጋና ከእንስሳት ተዋጽኦ የሚገኝ የፕሮቲን ምግብ አብዝተው የሚመገቡ ሰዎች በከፍተኛ ደረጃ ለልብና ለደም ቧንቧዎች እክል ይጋለጣሉ።
የሃርቫርድ ዩኒቨርሲቲ ተመራማሪ ዶክተር አንድሮ ቻን ናቸው። ሌላው የማሳቹሴትስ አጠቃላይ ሆስፒታል ሐኪም ዶክተር ሚንግያን ሶንግ አመጋገብና የሚዘወተሩ እንቅስቃሴዎችን ዝምድና ያስረዳሉ።
And these associations stronger among people with unhealthy lifestyle factors.
ይህም ትስስር ጤናማ የኑሮ ዘይቤዎችን በማይከተሉ ሰዎች ላይ በይበልጥ ጎልቶ ይታያል።
ፕሮቲን የሰውን አካል በመገንባት ለጡንቻዎች መተካት እንዲሁም ለሰው ልጅ አጥንት ጥንካሬን በማጎልበት ረገድ አስፈላጊነቱ አጠያያቂ አይደለም። ቀይ ስጋን ማዘውተር ለሰውነት አላስፈላጊ የቅባት ክምችት ስለሚያስከትል የሰውነት ደም ዝውውርን ያሰናክላል። ከልብ ጋር በተያያዘ የሚከሰት ህመም ዋናው መንስኤም ይሆናል። የጤና ተመራማሪዎቹ ለልብና ለደም ቧንቧ በሽታዎች የሚጋለጡት ስጋን የሚያዘወትሩት ብቻ ሳይሆኑ ሲጃራን የሚያጨሱና የአልኮል መጠጥ የሚያዘወትሩትም ናቸው። እኒህ ሰዎች ለልብና ለደም ቧንቧ በሽታዎች በቀዳሚነት ተጠቂዎች መሆናቸውንም ደርሰውበታል። ለሰውነታቸው የሚያስፈልጋቸውን ፕሮቲን ከተለያዩ አትክልቶች የሚያገኙ ሰዎች ግን ጤነኛ የደም ዝውውር እንዳላቸውና የልብ በሽታን የመከላከል ብቃታቸውም ከፍተኛ እንደሆነ አረጋግጠናል ይላሉ ዶክተር አንድሪው ቻን።
Clearly over the long term, a diet which is comprised primarily of plant-based proteins tends to be more favorable for longevity than someone who consumes most of their protein from
በግልጽ እንደሚታየው በዋናነት ከተክሎች የሚገኙ በፕሮቲን የካበቱ ምግቦችን ያካተተ ያመጋገብ ዘዴ የሚከተሉ ሰዎች ከእንስሳት ተዋጽኦ የሚገኙ የምግብ አይነቶችን ከሚያዘወትሩት ይልቅ ረጅም እድሜ የመኖር እድልን ጨምሮ ዘለቄታ ያለው ጥቅም ያገኛሉ።
የጥናቱ ውጤት ጃማ ውስጥ ደዌ በተሰኘው የጤና መጽሔት ላይ ነው ለንባብ የበቃው።
መስታወት ለዘገባው እናመሰግናለን። ያው ጾሙ እያልሽን ነው፣ እንጾማለን።
የጾም ምግብ ያዋጣል፣ እሱ ነው የሚያዋጣ። የዛሬ ጋቢና ጉዟችን እንግዲህ በዚሁ ወደ መጠናቀቁ ነው።
በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁ ደርሰውናል፣ እናመሰግናለን።
ያው አስተያየቶቻችሁን መስጠት ቀጥሉ። ሃሽታግ ጋቢና ቪኦኤን በመጠቀም እንዲሁ አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ቦርዱን ደግሞ ከፍ ዝቅ የሚያደርግልን ኪት ነው። እናመሰግናለን። የጋቢና ዲጄ ዲጄ ፋሱ ጋር በመሆን
ጉዟችሁ የሰመረ እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።